ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ከዚህ በፊት ሳስተምረው በነበረው ትምህርት ላይ በመመርኮዝ ዛሬ የማስተምረው ትምህርት መንፈስ ቅዱስ ራሱን ሲገልጥ በሚል ርዕስ ላይ የተመሰረተ ይሆናል። መንፈስ ቅዱስን ራሱን በቤተ ክርስቲያን የሚገልጥባቸውን የሚሰራባቸውን ሁኔታዎች ስንመለከት የተለያዩ መንፈሳዊ ሁኔታዎችን እናያለን። መንፈስ ቅዱስ የማይታይ መንፈስ ነው። መንፈስ ቅዱስን መግለጥ የሚለው ሐሳብ የሚያሳየው የመንፈስ ቅዱስን ህልውና የሚታይ ማድረግን ሳይሆን የሚመለከተው በመንፈስ ቅዱስ በፈቃዱና በስልጣኑ በሚሰራቸው ከርሱ በመነጩ ሥራዎችና ተግባሮች በሥራው መታወቁን ነው። መንፈስ ቅዱስን መግለጥ የሚለው ሐሳብ የተገኘው በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ነው። ቃሉ እንዲህ ይላል፣ ነገር ግን ለእያንዳንዱ መንፈስ ቅዱስን መግለጥ ለጥቅም ይሰጠዋል። የዚህ ቃል ዋና የተግባር ግሱ ይሰጠዋል የሚለው ቃል ነው። ተሰጪው ሰው መንፈስ ቅዱስን መግለጥን አስመልክቶ ተቀባይነቱን የሚያሳይ ግስ ነው የምንመለከተው። ተቀባዩ ያቀባይ አቀባይነት ድርጊት ማረፊያ መሆኑን ያሳያል የግሪክኛው ግስ። ተቀባይ የሚቀበለው መንፈስ ቅዱስን መግለጥ ነው። መንፈስ ቅዱስን መግለጥ የሚካሄደው መንፈስ ቅዱስ በሚሰጣቸው ስጦታዎች አማካኝነት ነው። መንፈስ ቅዱስ በስጦታዎች ይገለጣል። የጸጋ ስጦታዎች የቱን ያህል የተወደዱና የሚጠቅሙ ሆኖ ቢታሰቡንም መንፈስ ቅዱስ ስለተገለጠባቸው ብቻ ጠቃሚ ይሆናሉ እንጂ እንዲሁ በራሳቸው ምንም አይደሉም። መንፈስ ቅዱስ ራሱን የሚገልጥበት ስጦታ ሲከናወን የሚያዩና የሚሰሙ ሰዎች እግዚአብሔርን ያከብራሉ፣ ምክንያቱም መንፈስ ቅዱስ ተገልጧልና። የማያምን ሰው እንኳን ባለበት መንፈስ ቅዱስ የተገለጠበት ትንቢት ሲነገር ሐዋርያው ጳውሎስ በቆሮንቶስ ላይ እንደሚለን ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረው ይገለጣል፣ እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል ይላል። ይህ ሰው በማን ፊት ነው የሚወድቀው? ቃሉ የሚለን በፊቱ ወድቆ ለእግዚአብሔር ይሰግዳል ነው። ይህ ሰው እግዚአብሔር በመካከላቸው ነው ለማለት ምን ያበቃዋል? አማኞች መንፈስ ቅዱስን የሚገልጠውን ትንቢት በመናገራቸው ነው። መንፈስ ቅዱስ የተገለጠበት ትንቢት የእግዚአብሔርን በመካከል መኖር እውን ያደረገ ትንቢት ነው። ብዙ ሰዎች የሚሳሳቱት መንፈስ ቅዱስ የትንቢት ስጦታ እንደሚሰጥ ሲያስቡ ስጦታውን አንድ ሰው እንደ አንድ ግዑዝ ነገር ለሰው ዕቃ እንደሚሰጥ እንደ ተሰጠው አድርገው ያስባሉ። መንፈስ ቅዱስ ራሱን ሳይገልጥ ከእርሱ ተለይተው ለብቻቸው ለሰዎች የሚሰጡ ስጦታዎች የሉም። ትንቢቱ ትንቢትነቱን የሚጠይቅ ሁኔታ ሳይሆን እዚህ ላይ ማሳየት የፈለኩት የጸጋ ስጦታዎች ሲሰሩ በስጦታዎቹ መስራት የሚገለጠውን መንፈስ ቅዱስን የሚያስረሳውን አስተያየትና አመለካከት ልክ አለመሆኑን ለማሳየት ነው። ስለሆነ መንፈስ ቅዱስ ራሱን ከሚገልጥባቸው ስጦታዎች ይልቅ መንፈስ ቅዱስ መገለጡ ላይ ብናተኩር በመንፈስ ቅዱስ ሥራ ስም ከሚደረገው የስህተት አሰራር ለመጠበቅ አንድ እርምጃ ይሆንልናል። በመሆኑም በማንኛውም መንፈሳዊ አሰራር ውስጥ ከተደረገው ነገር ይልቅ አድራጊው መንፈስ የእግዚአብሔር መንፈስ ነው ወይንስ ማን ነው የሚለው ጥያቄ ዋና እንደሆነ ጌታ ቃል ያስተምረናል። በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የሚለው የጌታ ቃል ውድ አድማጮች የሚያሳየን ያንድን ነገር መንፈሳዊነት መመልከታችን በቂ እንዳልሆነ ነገር ግን ያንን ድርጊት ያደረገው የሰራው መንፈስ ከእግዚአብሔር መሆኑን ወይም አለመሆኑን መመርመርና ማወቅ ተገቢ እንደሆነ ያሳየናል። ይህንን ማድረግ የሚቻለው የጸጋ ስጦታዎች ሲሰሩ በስጦታዎቹ የሚሆነው ነገር እያስገረመን ከመወሰድ ይልቅ አድራጊው መንፈስ ማን ነው በማለት ብንጠይቅ ብንመረምር ዮሐንስ ያሳሰበውን መመሪያ በተግባር ለማዋል እንችላለን። መቼም እንዲህ ያለ ትምህርት የሚያማቸው ሰዎች እንደሚኖሩ የተረጋገጠ ነው፣ ሁሌም የምናውቀው ነው። ብዙ ሰዎች እግዚአብሔር በሕይወታቸው መንፈሱን በሚገልጥ ጸጋ ሳይነካቸው እግዚአብሔርን እየተዳፈሩ በስሙ እንደሚነግዱ የታወቀ ነው። እንዲህ የመሰሉት ሰዎች ትንቢታቸውንም ሆነ አለን የሚሉትን መገለጥ ሰዎች ያለ ምርመራ እንዲቀበሉላቸው ይፈልጋሉ። ቅዱሱ መጽሐፍ ግን ሁሉን ፈትኑ መልካሙን ያዙ ይላል። ሐዋርያው ዮሐንስም መንፈስን ሁሉ አትመኑ ብሎ ከላይ መናገሩ ሊሰመርበት የሚገባ ትልቅ መመሪያ እንደሆነ እናያለን። እንግዲህ ሁሌም እንደምለው እቃ ቢጠፋና ምርመራ ማድረግ ቢፈለግ ምርመራውን የሚጠላ ሌባ እንደሆነ ሁሉ ከመንፈስ ቅዱስ ባልሆነ የሥጋ ሥራና የሰይጣን ሥራ በእግዚአብሔር ቤት የሰለጠኑ የኤልዛቤል ልጆችና የሐሰት ነቢያቶች በእንደዚህ ያለ ትምህርት እንደሚቸገሩ የተረጋገጠ ነው። ውድ አድማጮች፣ መንፈስ ቅዱስን መግለጥ የሚለው የጌታ ቃል የሚያተኩረው የመንፈስ ቅዱስን መገኘት እውን ያደረገውን የተባረከውን መንፈሳዊ መጎብኘት ነው። ክብር ለእግዚአብሔር ይሁን። መንፈስ ቅዱስን የማይገልጥ መንፈሳዊ መሰል መልክ ከሰው አስተዋይ አእምሮ ከመወጣ ምክር ይልቅ ዝቅ ያለና ተራ የሆነ ነገር የእግዚአብሔር መንፈስ ሥራ እየሰራ የመሰላቸው በዚያ የተደለሉ በሕይወታቸው የተባለላቸውና የተነገረላቸውን የእግዚአብሔር ሰውነትን ያላስገኘላቸው ብዙ የተታለሉ ሰዎች በእግዚአብሔር ቤት እንዳሉ እናውቃለን። የጸጋ ስጦታዎችና መንፈስ ቅዱስን መግለጥን አስመልክቶ የሚኖረን ግንዛቤ አንዳንዴ የተሳከረ ይመስላል። አንድ ሰው ትንቢትን መናገር በመንፈስ ቅዱስ ቢሰጠው ያ ሰው ትንቢት የትንቢትን ስጦታ እንዳለው እናስባለን። ይህንን አስተሳሰብ በማራዘም የትንቢት ስጦታ የተሰጠው ሰው ትንቢት የመናገር ችሎታ እንዳለው እስከሚመስልም ድረስ እናያለን። መንፈስ ቅዱስ ራሱን የሚገልጥባቸው ስጦታዎች ሰው ለሰው ዕቃ እንደሚሰጥ ከሰጪው መንፈስ ቅዱስ ወደ ተሰጪው የሚሰጡ አይደሉም። ለምሳሌ መንፈስ ቅዱስ አንድን ሰው ትንቢት እንዲናገር ቢያደርገው ሰውየው የሚናገረውን ትንቢት በዚያ ሰዓት እንዲናገር መንፈስ ቅዱስ በውስጡ ሆኖ ያናግረዋል እንጂ ትንቢት የሚባል ስጦታ ትንቢትን ለመናገር የሚያበቃ ነገር አይሰጠውም። እንኳን ነቢይ ሳይሆን ትታችሁ ውድ አድማጮች፣ ትንቢት መናገርን ትተን ነቢያት ሆኖ በዘመናቸው ሁሉ ሊያገለግሉት ለተጠሩት እንኳን የሚናገሩትን ትንቢት የሚሰጣቸው ቃሉን በአፋቸው የሚያኖረው ቅዱሱ የጌታ መንፈስ እንደሆነ የጌታ ቃል በብሉይ ኪዳን በሰፊው ያስተምራል። ስለሆነም ጌታ መንፈስ ቅዱስ ስጦታዎቹን ሲሰጥ ስጦታዎቹ ከሰጪው ወጥተው ለተሰጪዎች ከተሰጡ በኋላ የሚገለጡ ሳይሆኑ ስጦታዎቹን ሰጪው ራሱን የሚገልጥባቸው ሆነው እንደሚሰጡ ነው መጽሐፍ ቅዱስ የሚያስተምረው። ስጦታዎቹ ሲሰሩ መንፈስ ቅዱስ ስጦታዎቹን በሰጠው ሰው ውስጥ ሆኖ እየሰራ መሆኑን የሚያሳዩ ናቸው። መንፈስ ቅዱስን መግለጥ የስጦታዎች ሁሉ ተልእኮ ነው። ክብር ለእግዚአብሔር ይሁን። ስለዚህ ለሰዎች እግዚአብሔር የሚሰጠው መንፈስ ቅዱስን መግለጥ ግን ይላል ሐዋርያው ጳውሎስ ሲናገር ለእያንዳንዱ ለጥቅም ይሰጠዋል ይላል። የሚገለጥባቸው ስጦታዎች በኋላ ቢዘረዝራቸው እነዚህ ሁሉ ስጦታዎች መንፈስ ቅዱስን የሚገልጡ ናቸው። መንፈስ ቅዱስ ትንቢት የመናገር ችሎታ ለሰው አይሰጥም። ወይንም የትኛውንም የጸጋ ስጦታዎች ሲሰጥ ችሎታ ወይንም ከመንፈስ ቅዱስ ተለይተው ለሰው የሚሰጡ ስጦታዎች ሆነው አይታደሉ። ስጦታዎቹ ያለ መንፈስ ቅዱስ መገለጥ አይሰሩም። የሚሰሩም ሆነው ሊታሰቡ አይችሉም። አንዳንዴ ሰዎች እከሌ የትንቢት ስጦታ ተሰጠው ሲሉ አንድ ትንቢት የሚባል ስጦታ ከመንፈስ ቅዱስ ወጥቶ ለሰውየው እንደ ተሰጠው አድርገው ያስባሉ። ትንቢት የሚሆነው መቼ ነው? እግዚአብሔር ሊሆን ያለውን የዓለምን ነገር ሁሉ ያለፈውን ያሁኑን የሚመጣውን በፋይል ያስቀመጠ አምላክ አይደለም። ነቢያቶች የሚናገሩት የእግዚአብሔር እውነት ውድ አድማጮች እንደ ኢንፎርሜሽን በዳታቤዝ የተቀመጠ ነገር አውጥተው አይናገሩም። እግዚአብሔር የሚላቸውንና ራሱ የሚገልጣቸውን መገለጫዎቹን ስጦታዎች ሁሉ ከእግዚአብሔርነቱ ስልጣንና ፈቃድ የሚወጡ እንጂ ከእርሱ ተለይተው ሰው በፈቀደበት ጊዜ የሚያደርጋቸው አይደሉም። ትንቢት ከእግዚአብሔር ፈቃድና ስልጣን ወጥቶ በፍጡር ፈቃድና ፍላጎት ሲነገር መጽሐፍ ቅዱሳዊ ትንቢት ሊሆን አይችልም። የጌታን ቃል እየሰረቁ የኪዳኑን እውነት ያለ ፈቃዱ እንደ መሻታቸው ይናገሩ የነበሩትን ነቢያት እግዚአብሔር ምን እንደሚላቸው እንስማ። የሚያልም ነቢይ ህልምን ይናገር፣ ቃሌም ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ እንደ እሳት ድንጋውንም እንደሚያደቅቅ መዶሻ አይደለችምን? ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢትን አውጥተዋል፣ እርሱ ይላል በሚሉት ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትን በሚያልሙ በሚናገሩም በሐሰታቸውና በድፍረታቸውም ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውም፣ ለነዚህ ሕዝብ በማናቸውም አይረቧቸውም ይላል እግዚአብሔር። ውድ አድማጮች እግዚአብሔር ነቢያትን እየላካቸው ቃሉን የሚናገሩ እንደሆነ ይነግረናል የእግዚአብሔር ቃል። ኤርምያስ በምዚምር በምዕራፍ 23 ከቁጥር 28 እስከ 32 የተናገረው ይውነት ብዙ ሊታሰብበት በዚህ ዘመን የሚገባ ነው። ነቢያቱ የሚናገሩት ቃል ኃይልና ስልጣን እንዳለው ያሳስባል። ነገር ግን በዚህ ክፍል እንደምናየው የሐሰት ነቢያቶች እርሱ ይላል እያሉ ሐሰትን በማለምና በመናገር በሐሰታቸው ደፋሮች ሆነው የእግዚአብሔርን ሕዝብ የሚያሳስቱ እንደሆኑ ያስጠነቅቃል። እነዚህ ነቢያት የእግዚአብሔርን ቃል የኪዳኑን ቃል እየሰረቁ ሳይፈቀድላቸው ለሕዝቡ ያልተላኩትን የጌታን ቃል የሚናገሩ ሌቦች ነቢያት ናቸው። በትንቢታቸው የተናገሩት ቃል የቱንም ያህል የእግዚአብሔርን ቃል ቢመስልም በረከትን የሚያመጣ ሳይሆን ሕዝቡን የሚያስት ለእርግማን የሚያጋልጥ አደገኛ ሥራ እንደሆነ እናያለን። ትንቢት በረከትን የሚያመጣው እግዚአብሔር ልኮት ከተነገረ ብቻ ነው። ሌላው ሁሉ የሰነፎችና የሐሰተኞች የሃይማኖት መነገጃ ነው። በመንፈሳዊ ነገር የሚደረግ ማንኛውም ነገር እግዚአብሔር ውድ አድማጮች በስልጣኑና በፈቃዱ በፍጹም ፈቃዱ ያደረገው ከሆነ ብቻ ይጠቅማል እንጂ በመንፈሳዊ መልኩ የሃይማኖት ሽፋን ተሸፍኖ በሚሰጠው የትኛውም ተስፋ የሰውን ታሪክ የትል እርምጃ ያህል እንኳን ወደፊት ፎቅ የሚያረግ ባህሪም ችሎታም ስልጣንም የለውም። በሰማይና በምድር ፈቃዷ ትሁን የምትባለው መንግስት የእግዚአብሔር መንግስት ብቻ ነች። እግዚአብሔር ታሪኳን የለወጠው የረኛው የሙሴ በትር የምትሰራው ሙሴ እግዚአብሔርን እየለመነ እንጂ ታሪኳ ተለውጧል፣ ተአምር የመስራት ችሎታ ተሰጥቷታል በማለት የሰራችበት ጊዜ አልነበረም፣ ሙሴም የተጠቀመበት ጊዜ አልነበረም። እግዚአብሔር ስላለ የሆነው ሁሉ ለፈቃዱ ተገዥነትን ያመጣል እንጂ ወደ ሌላ ወደ ማንም ወደ ምንም ነገር ሰውን ዘወር ማለትን አያስከጅልም። በሙሴ ሕይወትና ዘመን የሆነው ተአምር ሁሉ የሆነው እግዚአብሔር ስላለ እንጂ ሙሴ በችሎታና በልምድ የሚያደርግበትን መንገድና ዘዴ ስላወቀ የተደረገ አይደለም። ዛሬ ውድ አድማጮች፣ መቀባትን እንደ ችሎታ ሰዎች እየፈከሩ ባለንበት ዘመን ውስጥ ቅዱሱ ቅባት የመለኮት ፈቃድና ስልጣን ያለው መሆኑ ቀርቶ በተቀቢዎች ፈቃድ የሚሰራ ኃይል ሆኖ ሲነገር እናያለን። የመንፈስ ቅዱስን መለኮትነት ስልጣኑንና ፈቃዱን ያልጠበቀ መንፈሳዊ አሰራር ሁሉ አመድ የሚያሳፍስ ወራዳ አሰራር ነው። የመንፈስ ቅዱስን ማንነት ብናስተውል ከኛ መቀባት ይልቅ መለኮት ለሆነው ለቅባቱ ለመንፈስ ቅዱስ ትኩረት እንድንሰጥ በመሆን አገልግሎታችንን ከስጋ እድፍ እንድናነጻ እንዴት ግድ በተባልን ነበር። ጸጋ አደር የሚያደርገን የመንፈስ ቅዱስን ሥራ የወዛ አደር ያደረግንበት አመለካከታችን መንፈስ ቅዱስን የሚገልጥ ሳይሆን የሚጋርድ ሥራ እንደሆነ እናያለን። እኛን የሚሸተው ወዛ አደር ድካማችን ለኛው ክብር በመትጋት የለፋንበት ስለሆነ ሰዎች ለእግዚአብሔር መስገዳቸውን ትተው የእኛን መቀባት አክባሪዎች እያደረግናቸው እግዚአብሔር የተተወበት መንፈስ ቅዱስ የተጋረደበት አገልግሎታችን የእርኩሰትና የኃጢአት መራቢያ ሆኖብናል። መንፈስ ቅዱስ በተገለጠበት ስፍራ ሰዎች በእግዚአብሔር ፊት ወድቀው ይሰግዳሉ እንጂ ለትንቢት ተናጋሪው ወይም ለእርሱ መቀባት አድናቂዎች እንደሚሆኑ መጽሐፍ ቅዱስ አይናገርም፣ አያስተምርም። ምክንያቱም እግዚአብሔር በሚሰራቸው እውነተኛ መንፈሳዊ የጸጋ ሥራዎች ሁሉ መንፈስ ቅዱስ ይገለጣል። የመንፈስ ቅዱስ መገለጥም ውድ አድማጮች በእውነት እግዚአብሔር በመካከላቸው ነው የሚያሰኝ አባባልን በማያምን ሰው ልብ እንኳን በመፍጠር ያንን ሰው ለእግዚአብሔር እንዲሰግድ ያደርጋል። እግዚአብሔር ማስተዋልን ይስጠን። መንፈስ ቅዱስ የእግዚአብሔር ቃል ሲሰበክ ይገለጣል። ወንጌል የሚሰበከው በመንፈስ ቅዱስ ኃይል ነው። ወንጌል ሲሰበክ መንፈስ ቅዱስ የመገለጡ ጉዳይ ሲታሰብ በመጀመሪያ ደረጃ መነሳት ያለበት ወንጌልን የሰበከው የወንጌሉ የምስራች ሆነው ጌታ ኢየሱስ ራሱ ነው። ክብር ለስሙ ይሁን። በሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 19 የጌታ መንፈስ በእኔ ላይ ነው። ለምን? ጌታ ሲያነብ እንዲህ ይላል፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለእውሮችን ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ ይላል። ክብር ለእግዚአብሔር ይሁን። በዚህ ቦታ ላይ ጌታችን ለድሆች ወንጌልን እሰብክ ዘንድ፣ ለውሮች ማየትን እሰብክ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ይላል። ስለዚህ የእግዚአብሔር መንፈስ በእርሱ ላይ የሚሆነው እነዚህን አስደናቂ ተግባሮች ሊፈጽም ነው። በስብከት የእግዚአብሔር መንፈስ ይገለጣል። ስብከት የእግዚአብሔር መንፈስ የሚገለጥበት አይነተኛ መሳሪያ ነው። ከትንቢትም በጸጋ ስጦታዎች ከሚሰራው ሥራ ሁሉ ይልቅ ሰዎችን ከጨለማ ሥልጣን ወደ እግዚአብሔር ልጅ ሥልጣን ወደ ፍቅሩ መንግሥት ሥልጣን ወደሚደነቀው ብርሃን መንግስት ስልጣን የሚያፈልሰው ኃይል የሚለቀቀው በመንፈስ ቅዱስ ኃይል በሚሰበክ የወንጌል መልእክት ነው። ክብር ለእግዚአብሔር ይሁን። እውሮች በጨለማ ውስጥ ያሉ የእግዚአብሔርን የኢየሱስ ክርስቶስን የክብሩን ብርሃን እንዲያዩ፣ የታሰሩ ከጨለማ ስልጣን እንዲፈቱ ክብር ለእግዚአብሔር ይሁን። የተወደደችውን የጌታን ዓመት የሚመጣውን የዘላለም ተስፋ እንዲያስቡ የሚያደርገው ታላቅ መንፈሳዊ መረዳትን የሚያስንቅ ሥራ በቤተ ክርስቲያን ውስጥ የለም። ክብር ለእግዚአብሔር ይሁን። ስለዚህ ይህን ሥራ ለመስራት የእግዚአብሔር መንፈስ በጌታ በኢየሱስ ክርስቶስ ላይ ነው። ጌታ ኢየሱስ በምድር ሳለ ያለ መንፈስ ቅዱስ ወንጌል አልሰበከም። መንፈስ ቅዱስ በርሱ ላይ በመሆኑ የተናገረውም ሆነ የሰራቸው ተአምራቶች ሁሉ የሆኑት በመንፈስ ቅዱስ ኃይል ነበር። ወንጌል ወንጌል ነው የሚባለው ኢየሱስ ክርስቶስ ሲሰበክ ብቻ ነው። በሮሜ ምዕራፍ 1 ከቁጥር 1 እስከ 2 እንዲህ ይላል፣ ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል ይላል፣ ይሄ ወንጌል ዳርና ድንበሩን ተመልከቱ፣ በሥጋ ከዳዊት ዘር ስለ ተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ክብር ለዘላለም ለእርሱ ይሁን። ስለ ኢየሱስ የሚሰበከው ስብከትም ሆነ ምስክርነት በመንፈስ ቅዱስ ኃይል የሚደረግ ነበር። መንፈስ ቅዱስ የጌታ ወንጌል ሲነገር ይገለጣል። መንፈስ ቅዱስ በዚህ ምድር ከሚሰራቸው ሥራዎች ሁሉ ተቀዳሚ ስፍራ ሊኖረው የሚገባው መገለጥ የሚከናወነው በወንጌል ስብከት ነው። እግዚአብሔር መንፈሱን በላያችን ሳያኖር የጌታን ነገር ብንሰብክ ሰው ብቻ የሆነ አገልግሎት ይኖረናል። ሐዋርያት ያገለገሉት እኛ ከእርሱ ጋር አብረን የምንሰራነንና በማለት ነበር። ለዚህ ነው ጌታችን ደቀ መዛሙርቱን ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ሐዋርያት ይህ ትእዛዝ የተሰጣቸው የጌታ ምስክሮች ሆነው የሚያገለግሉበትን ጸጋና ኃይል ከመንፈስ ቅዱስ እንደሚያገኙት ጌታ ስለሚያውቅ ነው። የእግዚአብሔር ስም የተባረከ ይሁን። መንፈስ ቅዱስ በምስክርነታቸው በሰበኩት ቃል የነበረውን ስፍራና ድርሻ በቀላሉ መመልከት የለብንም። መንፈስ ቅዱስ ወደዚህ ዓለም ተልኮ የመጣበት ተቀዳሚ ሥራው ወንጌል ሲሰበክ፣ ስለ ጌታ ሲመሰከር፣ ለመስካሪዎች ኃይል በመስጠት ሰሚዎችን የክርስቶስን የክብሩን ወንጌል ብርሃን እንዲረዱ ልባቸውን በመክፈት ዓይነ ሕሊናቸውን በማብራት እንዲነኩ ጌታን እንዲያምኑ በሚያደርግ ሥራ ሊሰራ ነው የመጣው። የእግዚአብሔር ስም የተባረከ ይሁን። ተአምራት፣ አጋንንት ማውጣትና የፈውስ ሥራዎች የወንጌል አጃቢዎች እንጂ ዋና ነገሮች አይደሉም። መንፈስ ቅዱስ ያለማቋረጥ በተደጋጋሚ ሁልጊዜ የሚሠራው ሥራ የምስክርነት ሥራ ነው፣ ሰዎችን እንዲያምኑ ማድረግ ነው። ሌላው ሁሉ ከዚህ ጋር የሚተካከል ወይም የሚደመር አይደለም። ሐዋርያቱም ይህ ገብቷቸው በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 22 እስከ 23 ላይ እንዲህ ብለዋል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። መንፈስ ቅዱስ ወንጌል ሲሰበክ ለአይሁድ ማሰናከያ ለአሕዛብ ሞኝነት የሆነው ኢየሱስ ክርስቶስ ይገለጣል። ክብር ለእግዚአብሔር ይሁን። ውድ አድማጮች፣ በማቴዎስ ምዕራፍ 12 ከቁጥር 38 እስከ 39 የጌታ ቃል እንዲህ ይላል፣ በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ወንጌልን በመንፈስ ቅዱስ ኃይል የማይሰማ ውድ አድማጮች፣ በወንጌል የተለወጠ ሕይወት የሌለው የእግዚአብሔርን እየተዳፈረ የሚኖር አመንዝራና ጠማማ ትውልድ ምልክትና ድንቅ ነገር ፈላጊ ነው። የሰማው ወንጌል የለወጠው የሠራው ሥራ በሕይወቱ የሌለው ሰው ተንከራታች ነው። ወንጌል ያልቀደሳቸው በወንጌል የሚገኘውን የሰማዩን መና ኢየሱስን እየበሉ ያልጠገቡ የሕይወት ውሃ የሆነውን ጌታ ጠጥተው ያረኩ በየዕለቱ በሚያዩትና በሚሰሙት ትንቢትና በሚያዩት ራእይ እየተደለሉ የሚኖሩ ብዙ ብዙ የሚንከራተቱ ሰዎች አሉ። መንፈስ ቅዱስ ግን በወንጌል እውነት ማግኘት የሚያስደንቅ ነገር ምንም ሌላ ነገር የለም። መንፈስ ቅዱስ ወንጌል ሲነገር ይገለጣል። ክብር ለእግዚአብሔር ይሁን። ማርቲን ሉተር የተባለው የእግዚአብሔር ሰው ሲናገር የእግዚአብሔር ወንጌል የእግዚአብሔር ቃል ይላል ሲናገር የመንፈስ ቅዱስ ሰረገላ ነው ይላል። እግዚአብሔር መንፈስ ቅዱስ በወንጌል ኃይል ወደ ያንዳንዳችን እየጋለበ ይገባል። ድንጋውን ልባችንን ስጋ ልብ ሊያደርግልን ውስጣችንን ቀድሶ በጌታ በኢየሱስ ክርስቶስ ደም ኃይል የእግዚአብሔር ቤተ መቅደሶች እንድንሆን ያደርጋል። መንፈስ ቅዱስ በውስጣችን ገብቶ የእግዚአብሔር ልጆች እንድንሆን ማህተም ሆኖ በውስጣችን አባ አባ እያለ እንዲጮህ ያደርጋል። ይህ ሁሉ የሚሆነው የጌታ የኢየሱስ ወንጌል ሲሰበክ ነው። መንፈስ ቅዱስ ወንጌል ሲሰበክ ይገለጣል። ይህንን ልንጠብቅ ይህንን ልናስተውል እግዚአብሔር ይርዳን። በኢየሱስ ክርስቶስ ስም አሜን።